ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11678 ሜጋሄርስ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ሰኔ 17 ቀን 2014 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
አርብ ሰኔ 17 ቀን 934 ቀናት አለፋቸው።
ወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ?
በወለጋ በኦነግና ግብራበሮቹ የተካሄደውን የዘር ማጥፋት ወንጀል አስመልክቶ ከኢትዮጵያ ህዝባዊ አብዮታዊ ፓርቲ የተሰጠ መግለጫ። በኢትዮጵያ የሚካሄደው የዘር ፍጅት በጽኑ መወገድ ያለበት ሲሆን ዘረኛው አገዛዝም ሊወገድ ይገባል። በ80ዎቹ መጀመሪያ ላይ በረጅሙ የአገራችን ታሪክ ታይቶ የማይታወቅ መርገም ሆኖ የተከሰተው ወያኔ ለ27 ዓመታት በቋንቋና በዘውግ ሸንሽኖ ባመሰቃቀላትና አማራውን ጠላት አድርጎ በተንቀሳቀሰባት ኢትዮጵያ ይባስ ብሎ የአማራውን ደም ካላፈሰሰ መሽቶ የማይነጋለት የኦነግና ኦህዴድ ጥምር ዘረኛ አገዛዝ ተተክቶ እነሆ ለ4 ዓመታት ሳያባራ ባካሄደው የዘር ፍጅት ሀገሪቷን የዜጎች የጅምላ መቃብር አድርጓታል። ይህን መሰል አረመኔ ድርጊቱንም ህዝብ ማንቁርቱን ይዞ ተጠያቂ ባለማድረጉና ተገቢ ቁጣውን ባለማሳየቱ ግብዙ ኮሎኔል አይዞ እንደተባለ ሁሉ ፍጅቱን አባስቶ አማራውን ማሳረድ ቀጥሎበታል። እነሆ ሰሞኑን በምዕራብ ወለጋ ግንቢ ወረዳ ያካሄደውን ዘግናኝ ጭፍጨፋ ይህ መደበኛ በሆኑ ኃይላት ጥቃት ተፈጽሟል በማለት በፈሰሰው የንጹሃን ደም ጭራሽ ተሳለቀበት። ለኢትዮጵያ ህዝብም ያለውን ንቀት በእብሪቱ ግልጽ አደረገበት። አንድ የኦሮሞ ዘፋኝ ሞተ ብሎ የሐዘን ቀን ያወጀው ኮሎኔል አካላቸው ተቆራርጦና በእሳት ጋይተው በአሰቃቂ ሁኔታ ላለቁት በብዙ መቶዎች የሚቆጠሩ ንጹሃን ኢትዮጵያውያን ሰንደቅ ዓላማን ዝቅ በማድረግ ሐዘንን መግለጽ ቀርቶ የጠፋው ነፍስ የሰብአዊ ፍጡር መሆኑንም ላለመቀበሉ እንኳን በችግኝ ተከላ የፎቶ ፕሮግራሙን አሳይቶናል። ቀደም ሲልም በዚያው አካባቢ በደረሰ የብዙ መቶ ንጹሃን አማራዎች ጭፍጨፋ ያልተጠበቀው ቁጣ ሲቀሰቀሰበት በወያኔ ጦርነት ሽፋን አለባብሶ እንዳለፈው ሁሉ ዛሬም በወለጋ ያካሄደውን ጭፍጨፋ ለማለባበስ እየሞከረ ነው። አልፎም ህግ ማስከበር በሚል ሽፋን በፋኖ ላይና እንዲሁም ደጋፊ ናቸው በሚላቸው ወጣቶች ጋዜጠኞችና ሌሎችም አገር ወዳድ ዜጎች ላይ እያካሄደ ያለው ፋሽስታዊ አፈና እና የሁለቱን የወያኔና የኦነግ ጸረ ኢትዮጵያ ኃይላት የአማራን የማጥፋት እቅድ ጄኖሳይድ ተግባራዊ ለማድረግ ዘረኛው ኮሎኔሉ ወያኔ መጣብ በሚል ህዝብን ለማዘናጋትና ፋኖን ለማጥመድ እየሞከረ እንዳለ ህዝብ ያልነቃበት ቢመስለውም የአደባባይ ምስጢር መሆኑ ግልጽ ነው። ያባ ይህን ዛሬ አገራችንን የደም መሬት ያደረጋት ኮሎኔል የለውጥ ኃይል መስሎ ገና ወደ ስልጣን ሲመጣ ወዲያውኑ ጭምብሉን ገፎ ያንኑ የገማይ ገለማውን የወያኔ ስርዓት ለማስቀጠል በሸፍጥ ተጸንሶ በሸፍጥ የተወለደ አፈጮሌ የወያኔ ምልምል መሆኑን በማጋለጥ ህዝብም በዚህ አስመሳይ ድራማ እንዳይዘናጋ በተደጋጋሚ ማስጠንቀቅ ብቻ ሳይሆን በሚቻለው ሁሉ አጋልጦታል፣ ታግሎታልም። አገራችን ኢትዮጵያ በዚህ አረመኔ ዘረኛ አገዛዝ እጅ ወድቃ በወገኖቻችን ላይ ሳያባራ ለቀጠለው መከራና ሰሞኑን በወለጋ የተካሄደውን አረመኔያዊ ጭፍጨፋ እጅግ በመረረ ቋንቋ ያወግዛል። ዓለም አቀፉ ማህበረሰብም ይህን አረመኔ የዘር ፍጅት እንዲያወግዝና ወንጀለኛው አገዛዝ ለፍርድ ይቀርብ ዘንድ እንዲተባበር ጥሪያችንን እናቀርባለን። ያፋ ከዚህ አገዛዙ ጭፍጨፋ በሕይወት ለተረፉ የሟች ቤተሰቦች ያለውን ጥልቅ ሐዘን በመግለጽ መጽናናቱን እየተመኘ ይህን በመድራችን ጽልመት ሆኖ የተከሰተ ዘረኛ ወያኔ የተከለው የኦነግ ኦህዴድ በአዴን ይባዳ አገዛዝ ከሕዝብ ጎን ሆኖ እንደሚዋጋውና በአምሳ ዓመታት የትግል ጉዞው ያዳበረውን ተመክሮ በመጠቀም ዛሬም የሚከፈለውን ማንኛውንም መሥዋዕት ሁሉ በመክፈል ከምድሪቱ እንዲጠፋ ይታገላል። በኢትዮጵያ የዘር ማጥፋት ጄኖሳይድ እያካሄደ ያለውን ዘረኛ አገዛዝ በተባበረ ትግላችን እናስወግድ። የዘር ፍጅት ወንጀለኛው ኮሎኔልና ግብረአበሮቹ ለፍርድ ይቅረቡ። እናቸንፋለን።
ሽበለው መሃን መስላቸው ሽበለው ልጅ የሌላት ሽበለው የነደም መላክ ሽበለው የክንዴ እናት ሽበለው እስኪደርሱላት ሽበለው እስኪያዩላት ሽበለው ስሟን የነኩ ሽበለው የተዳፈሯት ሽበለው ልጇ ቢመጣ ሽበለው እመቤት አሏት ሽበለው ስሟን የነኩ የተዳፈሯት ሽበለው ልጇ ቢመጣ እመቤት አሏት።
በየሳምንቱ አርብ የሚቀርበውን የደብዳቤዎች አምድ ፕሮግራማችንን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ
የአማራ ማህበር በአሜሪካ የሚባለው ድርጅት በሰኔ 11 ቀን በመዕራብ ወለጋ ጊምቢ ወረዳ ቶሌ ቀበሌ ስለተጨፈጨፉ ንጹሃን አማሮች ግድያ ዝርዝር መረጃ ያወጣ መሆኑን ታውቋል። ማህበሩ ባሰራጨው መግለጫ እስካሁን ድረስ ከተገኘው መረጃ የተጠቀሰው ቀን በቀበሌ 7 ቀበሌዎች የተጨፈጨፉ አማሮች ቁጥር 1500 መድረሱን የገለጸ ሲሆን ከነዚህ ውስጥም ጾታ አድሜና መኖሪያ የተገለጸበት የ283 የስም ዝርዝር ይፋ አድርጓል። በአሸባሪዎቹ ከተጨፈጨፉት መካከል የአንድ ወር ህፃንና የ100 ዓመት አዛውንት እንደሚገኙበትም ገልጿል። ጭፍጨፋው ከመካሄዱ ጥቂት ቀናት ቀደም ብሎ የአገዛዙ የታጠቁ ኃይሎች ከቦታው እንዲወጡ መደረጉ እንዲሁም ከጭፍጨፋው በኋላ በአካባቢው ምንም አይነት ፎቶግራፍ እና ቪዲዮ እንዳይነሳ መረጃ እንዳይወጣ መደረጉ አገዛዙ በግድያው ላይ ተሳታፊ መሆኑን ያረጋግጣል ተብሏል። ከዚህ በተጨማሪ በቀበሌም ሆነ በወረዳው እንዲሁም ከዚያ በላይ በሆነ በክልል ደረጃ የሚገኙ ባለስልጣኖች አንዳቸውም በቁጥጥር አልተደረጉም ተብሏል። ሰሞኑን በፓርላማ ተብየው የአብን ተወካይ አጀንዳ ለማሳዝ የጠየቁት ጥያቄ የተከለከሉበት መንገድና በኋላም ስለሁኔታው የተሰጠው ማብራሪያ ያገዛዙ ተሳትፎ የሚያሳይ ነው ተብሏል። በአገር ደረጃ ከ1500 በላይ የሆኑ ዜጎች በአሸባሪዎች የመጨፍጨፍ ጉዳይ በፓርላማ ተብየው ከፍተኛ ትኩረት ተሰጥቶት ውይይት ሊደረግበት የሚገባ ጉዳይ ቢያንስ የህሊና ጸሎት እንኳን እንዳይደረግ መከልከሉ ያገዛዙ በጭፍጨፋ ተባባሪነት ተቋሚ ነው። የተነሳ ጉዳይ የንጹሃን ዜጎች የግፍ ግድያ ሆኖ ሳለ የፖለቲካ ነዘር ማስቆጠር ነው በሚል በፓርላማ ተብዬ ሐላፊዎች የተሰጠው ማብራሪያ በርካቶችን ማስቆጥቷል። በሌላ በኩል ጭፍጨፋውን አስመልክቶ የሚደረጉ ተቃውሞዎች እየቀጠሉ ሲሆን ዛሬ አርብ ሰኔ 17 ቀን የጎንደር ዩኒቨርሲቲ ተማሪዎች ጭፍጨፋውን በማውገዝ የአደባባይ ሰልፍ አካሂደዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ተቋምም ባወጣው መግለጫ በወለጋ የተካሄደው ጭፍጨፋ ካወገዘ በኋላ ሁኔታው በአስቸኳይ ተጣርቶ አጥፊዎቹ ተይዘው ተጠያቂ እንዲሆኑ ጠይቋል። ተቋሙ በመግለጫው ከሟቾቹ በተጨማሪ ታፍነው የተወሰዱ ዜጎች እንዳሉም ገልጾ አገዛዙ እነዚህ ዜጎች በአስቸኳይ እንዲፈቱ አስፈላጊና ህጋዊ እርምጃዎችን እንዲወስድ ጠይቋል። ይህ በዚህ እንዳለ በአሁን ወቅት በአባሴ በተባለው አካባቢ የተኩስ ድምጽ የሚሰማ መሆኑን የአይን እማኞች ተናግረዋል። እስከዛሬ ድረስ ከአሸባሪዎች ግድያ በህይወት ለተረፉ ዜጎች አስፈላጊ እርዳታ እየተደረገላቸውም አይደለም። በመጠለያ ያሉ ዜጎች ለህይወታቸው በጣም ከመስጋታቸው የተነሳ ወደ አርጆ ጉደቴ እንዲወስዷቸው ቢጠይቁም በቦታው የሚገኘው የመከላከያ ጦር እኛ ያያለን ምንም አትሆኑም በማለት እንዳይሄዱ ከልክሏቸዋል። አሸባሪዎቹ ተመልሰው መጥተው ጥቃት እንዳያደርሱባቸው ከፍተኛ ስጋትም አላቸው። ከደራ ወረዳ ወደ አዲስ አበባ ሲመጡ የነበሩ አራት የህዝብ አመላላሻና ተሽከርካሪዎች እና አንድ የጭነት ከባድ መኪና ከነተሳፋሪዎቻቸው በዘረኛ የኮሎኔው አገዛዝ በሚደገፈው በኦነግ አሸባሪ ታግተው የተወሰዱ መሆኑ ታውቋል። እገታው የተፈጸመው ከፍቼ ከተማ 28 ኪሎ ሜትር ርቀት ላይ ሲሆን ሂደቦ አቦቴ ወረዳ እጀሬ ከተማ ሊገቡ ጥቂት መንገድ እንደቀራቸው ነው ተብሏል። በአሸባሪዎች የታገቱ ዜጎች ወዝኒ ወደሚባል መንደር መወሰዳቸውም የአይን እማኞች ተናግረዋል። እስካሁን 230 የሚሆኑ ታጋቾች መለቀቃቸው የተነገረ ሲሆን የተጣይሮቹ ወደ ቦታው ተንቀሳቅሷል ቢባልም የቀሪዎቹ ታጋቾች ሁኔታ አልታወቀም። በአሁኑ ወቅት አብዛኞቹ ታጋቾች የሚገኙት በአቦቴና በወረጃሶ ወረዳዎች መካከል በሚገኘው ጨለንቆ በሚባለው ቦታ እንደሆነ ከታጣቂዎቹ ያመለጡ ታጋቾች ተናግረዋል። ሰሞኑን በደራ የሚንቀሳቀሰው የኦነግ ሸኔ ቡድን መሪ መገደሉ ተነግሮ ስለነበር ያሁኑ ያሸባሪዎች እርምጃ ይህንን ለመበቀል የተወሰደ ሊሆን ይችላል የሚገምትም አለ። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
በኢህአፓ እየተዘጋጀ ለሚቀርበው የፍኖተ ዴሞክራሲ የኢትዮጵያ ድምጽ ሬዲዮ አዘጋጆችና የፕሮግራሙ ተከታታዮች በቅድሚያ ሰላምታዬ ይድረስ። አብይ የሚባል ተውሳክ ለሀገራችን ያቀደልን ፍጅትና ልቂትን እንጂ ሌላ ምንም የለም። ችግርና ድህነት አገርን ባመሰበት ከየመንገዱ ወዳደር ነፍሰ ገዳዮችን ቀጥሮ በማስተማራት አማራው ላይ ዘግናኝ ወንጀል እየፈጸመ ነው። ህፃና ዛውንትን አራጆች የወለጋ ምርቶች ሆነው አሉ። ተንፈርመጠጣውና ዋይዋይታው የማይቀረው የአብይን ጸረ ህዝብነት አሁንም ሊሞርዱለት የሚሞክሩት ይገርመኛል። ይህ እኮ ጥንቸል መስሎ የመጣ ዋጭ ሰልቃጭ ምረተቢስ አውሬ ነው። መፈክራችን ሞት ለአብይ መሆን ካለበት ጊዜው አልፏል። ህዝብ በየምክንያቱና በየአካባቢው እያለቀ እሱና መሀይም ጭፍሮቹ በአዲስ ቤተ መንግስት ግንባታ ቢሊዮን ሊያጠፉ ቆርጠው የሚነሱ ናቸው። የታጠቁትም መሳሪያ ብርቅ ሆኖባቸዋል። ድሮ ጉተና፣ ጉድሩ፣ ጥልጣል ወዘተ እንድላቸው የነበሩ ዛሬ በነሱ ላይ የቆሻሻነትና አውሬነት ምልክቶች ሆነዋል። አብይና ጭፍሮቹ አማራን ለማጥፋት መሰማራታቸው ምንም ጥርጥር የለውም። ኢትዮጵያውያን አይደሉም፣ ጎጠኞች ናቸው። ሰዎች አይደሉም፣ እንስሶች ናቸው። ሴት ተብለው ሹመት የተሰጣቸው ወዳሞችማ እህት እናቶቻቸው ሲታረዱ ተንፈስ ማለትም አቅቷቸዋል። ዛሬም አብይና ነፍሰ ገዳዩ የዘረኞች መንጋ አንድ አይደሉም፣ አብይ ሊወጋቸው ይፈልጋል ወዘተ ብለው የሚቀባጥሩ የህዝብ መጋኛዎች እንጂ ሌላ አይደሉም። በአማራው ህዝብ ላይ በኢትዮጵያ ላይ አስከፊ ጦርነትን ያወጀው አብይ እንጂ ሌላ ማንም አይደለም። አገዛዙን ለማውደም ሳናወላውል እንነሳ ሲሉ ጽጌ ሙልጌታ ከፍቼ ደብዳቤያቸውን አጠናቀዋል።
ፍኖተ ዴሞክራሲ ሬዲዮ ወላጆቻችን ጥንትም ሲናገሩ አስቀድሞ መምታት አሾክሾክዩን ነው ብለው ነበር። አማራው እንደ ህዝብ ታሪካዊ ፈተና ውስጥ ገብቷል። 27 አመታት ወያኔ ካጠቃው በኋላ ኮሎኔል አብይ ተረክቦ አማራን ለማጥፋት እየተቀበዘበዘ ነው። ህዝባችንን ካጋጠሙት መሰሪ ፍራቶች የከፋው ይህ የቅልስልሱ አብይ አገዛዝ ነው ቢባል ማጋነን አይሆንም። ወለጋ የቡና ሀገር መሆኑ አቀርቶ የፍጅትና የእልቂት ምድር ሆናለች። ግባቸው ግልጽ ነው። ከወለጋ ምድር አማራውን ማጥላት፣ የብሔር ማጥላት ዘመቻ በስራ ላይ ነው። ቀጥሎና አብሮም ሰሜን ሸዋን ከአማራው ማጥላት የሚል እቅድ ይዘዋል። የቦታዎችን ስም ከወዲሁ መቀየር መጀመራቸውን አልታዘብንም የሚል ሊኖር አይችልም። ኦሮሚያ የሚሉትን አስፋፍተው፣ ትግራይ የሚሉትን አስፋፍተው ኢትዮጵያ የምትባለውን አጣበውና አፍነው ሊያከስሙ ተነስተዋል። ዘመቻው በሁሉም መስክ ነው። በኢትዮጵያ የጣሊያንም የቱርክም ወዘተ ትምህርት ቤት አለ በሚል ሊያደናክር የሞከረው አብይ በትምህርት መስክ ኢትዮጵያዊነትን በጠባብ ኦሮሞነት ዘመቻ ለመተካት የሚካሄደውን ሽፋን ለመስጠት ነው። የአብይን አረመኔ መንጋ ለማጥፋት መታገል ያስፈልጋል። አብይዬ ሙስዬዬ እያሉ ግን ይህ ትግል ሊኖር አይችልም። በተያዘ አብይን ከነዘረኛ ስሩ ለመንቀል መጋዣዎቹን ማስወገድ የግድ ነው። የአማራውን ህዝብ አሳልፈው የሰጡትና የሚያስጠቁት ራሳቸውን አዴፓ፣ አማራ ብልጽግና ወዘተ የሚሉት የጉያ ባቦች መመንጠር አለባቸው። በውስጥ ጠላትን ይዞ ዋና ጠላት ላይ ዘመቻ አያዋጣም። ከሃዲዎችን እንመንጥር። ምን ነው ያነሰን ወኔ ብቻ መሆኑን መገንዘብ አቃተን እንዴ? ብቅ ባሉበት ሁሉ ብንቀጣቸው እነ አብይ መቀለጃ አያደርጉንም ነበር ሲሉ ጌትነት ደምሴ ከአዲስ አበባ ደብዳቤያቸውን አጠናቀዋል። ለፍኖተ እና ለዕለተ አርብ የደብዳቤዎች አምድ ታዳሚዎች ሰላም ለእናንተ ይሁን። ይችን ግልጽ ደብዳቤ እንድታስደምጡልኝ በትህትና እጠይቃለሁ። በዚህ መንደርደሪያ ደብዳቤያቸውን ያደረሱን በላይ ተሰማ ከአባይ ማዶ ናቸው። ይድረስ ለክቡር አቶ እስክንድር ነጋ የባልደራስ ድርጅት መሪ። ፕሬዚደንት ያላልኩት በትግል ጊዜ እንዲህ አይነቱ የሹመት ስያሜ በአገራችን ተሰምቶ የማይታወቅና የተለመደም ስላልሆነ ነውና ለድፍረቴ አስቀድሜ ይቅርታ ጠይቃለሁ። አሁን በቀጥታ ወደ ጥያቄዎቼ ልግባ። ክቡር ሆይ፣ አንደኛ፣ የዘረኛው ህገ መንግስት ብዬ ህዝብ መክሮ ያላጸደቀው ብቻ ሳይሆን ኢትዮጵያን ለማፍረስና ለመበታተን ታስቦ በጠላቶቻችን የተቀመሩ አገር አፍራሽ አንቀጾችን የያዘ ነው። ለሀገር ነጻነትና ህልውና እንታገላለን የሚል የትኛውም ድርጅት ይህንን ህግ ተብዬ ጉድ አምኖና ፈርሞ መቀበል የለበትም። ከተቀበለ ግን ሌላ ምንም አከራካሪና አሳማኝ ነጥብ ሳይኖረው ያገር አፍራሹን ህገ መንግስት ተብዬ ተቀብሎ ከጠላት አገዛዝ ፍላጎት ጋር ሰምሮ አገራችን እንድትፈርስ ተስማምቷል ማለት ነው። ስለዚህ ድርጅቶ ባልደራስ ለሀገራችን በተቃዋሚነት እታገላለሁ ካለና ለህልውናም ተቆርቋሪ ነኝ ካለ የወያኔ አገር አፍራሽን ህገ መንግስት ተቃውሞ ትግሉን ለማጧጧፍ እንዲወስን እንዲያደርጉና ይህንንም ውሳኔ ለኢትዮጵያ ህዝብ በይፋ እንዲያስታውቁ በትህትና እጠይቃለሁ። ሁለተኛ፣ ከንጉሠ ነገሥቱ ጊዜ ጀምሮ እስካሁን ድረስ ፓርላማ የተባለው የመጋዣ ስብስብ አገዛዙን ደጋፊ ሆኖ እጅ አውጪና ጨብጫቢ ከመሆን በስተቀር በታሪኩ ህግ ቀራጭ ሆኖ አያውቅም። ድርጅቶ ባልደራስ የዚህ የመጋዣው ስብስብ ፓርላማ ተደማሪና የምርጫ ተወዳዳሪ ሆኖ የዘረኛ አገዛዝ በአገዛዙ እስከቀጠለ ጊዜ ድረስ በተወዳዳሪነት የጭቆና አጃቢና ተባባሪ ሆኖ ለምርጫው እንዳይቀርብ እንዲያደርጉ ጠይቃለሁ። ሶስተኛ፣ ሰላማዊ ትግል ማለት ምን ማለት እንደሆነ ሌላው ሁሉ ይቅርና ቢያንስ የሱዳን ሙያተኞች ማህበር ከአገዛዙ ፈቃድ ባለመጠየቅ ብቻ ሳይሆን መስዋዕትነትን እየከፈለ ገዢውን ጁንታ በሰላማዊ የተቃውሞ ሰልፍ እያንገዳገደው ይገኛል። የርሶም ድርጅት አመኝበታለሁ በሚለው የሰላማዊ ትግል ተቃውሞ ስልቱ ጸንቶ ሳይፈራና ሳይሸማቀቅ ይህንኑ የሱዳን ፈለግ በመከተል የዘረኛውን አገዛዝ በሰላማዊ የተቃውሞ ሰልፍ ደፍሮ እንዲታገል እንዲያደርጉ ጠይቃለሁ። አራተኛ፣ በአሁኑ ሰዓት የተቃዋሚ መሪ ተብዮች ሰላማዊውን የተቃውሞ ሰልፍ በመምራት እያታገሉ ሳይሆን ከቤታቸው ወይንም ከጽህፈት ቤታቸው ተቀምጠውና በአገዛዙ ተይዘው መታሰራቸው እንደ ሰላማዊ የትግል ዘይቤ እየተቆጠረላቸው ነው። ይህ አካሄድ ደግሞ የማስመሰል እንጂ በፍጹም ሐቀኛ የትግል ስልት አይደለም። በዚህ አስመሳይ የታጋይነት ዘዴ የታሰሩት መሪ ተብዮች ስየልና ሰቆቃ እንደ ሌሎች ታሳሪዎች የተፈጸመባቸው ሳይሆን ይልቁንስ ለይስሙላ ከታሰሩበት የድሎት እስር ቤት ሆነው መጽሐፍ ጽፈውና አሳትመው በመጨረሻም ከብረው የወጡ ናቸው። ስም መዘርዘሩን ሁሉም ስለሚያውቃቸው አስፈላጊ ሆኖ አልታየኝም። እርሶ ከድሎተኛ ታሳሪዎች ውስጥ አንዱ በመሆን መጽሐፍ ስለማሳተሞ የማውቀው ነገር ባለመኖሩ ባላጣራሁት ጉዳይ ውስጥ ገብቼ አልፈተፍትም። ሆኖም አሁን ካሉበት ከውጭ አገር ወደ አገር ቤት ተመልሰው አገዛዙ ቢያስሮትም ግዳጄን እወጣለሁ ማለት ሆን የሰማው መሰለኝ። ምናልባት ካሁን በፊትም ባያደርጉትም አሁን አገር ቤት ሄደውና ከድሎት እስር ቤት ገብተው እፎይታን በማግኘት ያለ ስጋት በትግል ስም አዲስ መጽሐፍ የማሳተም ፍላጎት አድሮቦት ከሆነ አዎ፣ አለበለዚያ እውነተኛውን የተቃውሞ ሰላማዊ ትግል ለመምራት ካልወሰኑ ቅንጣትም ታክል ለሀገራችንና ለሕዝቧ አገር ቤት በመግባቶ ብቻ የሚያስገኙላት ጥቅም አለመኖሩን በድፍረት እነግሮታለሁ። ሕዝብን አደራጅተውና በሰላማዊ የተቃውሞ ሰልፍ አገዛዙን ለማርበድበድ የሚሄዱ ከሆነና በሂደቱም ከታሰሩ ያኔ ብቻ የሁላችንም መሪ መሆኖትን አረጋግጣለሁ። አገር ቤት መግባቶንም እደግፋለሁ። በመጨረሻም ሐቀኛ የታጋይ መሪዎች በእስር ቤትና ከእስር ከተፈቱም በኋላ የመጨረሻ ገጠመኛቸው የሞት መጻዕትነት ጽዋ መቀበል ብቻ እንደነበር አንዘንጋ። ድል በትግል እንጂ በዘመኑ የማስመሰል የትግል ፈሪጥ ያለምንም ትግል ራስን የድሎት ታሳሪ በማድረግ አይገኝም። ማሳሰቢያ፣ ይህ ለድርጅት መሪዎች እንጂ የሙያ ግዳጃቸውን ያለ ፍርሃት ሲዘግቡ ሲተቹና ሲታገሉ የታሰሩትን ጀግናና ጀግኒት ጋዜጠኞችን አክቲቪስቶችንና ሌሎች ታፍሰውና ታፍነው የተጋዙ እስረኞች ዜጎቻችንን ፈጽሞ አይመለከትም። በተረፈ ቸር ይግጠመን፣ ቀናውን ያሳስበን፣ ደጉን ያሰማን። በላይ ተሰማ ነኝ ከአባይ ማዶ።
ተናስተልኝ ፍኖቶችና ኢትዮጵያኖች ሁሉ ወገኖቼ፣ አማራ የዘር ማጥፋት ኦሮሚያ ክልል ከ1991 ጀምሮ በንጠቅሳቸው በደኖ፣ አርባጉግ፣ ነቀምት፣ አምቦ፣ አሰቦት፣ አሰብ፣ ባቢሌ፣ ጉርስም ግራዋ ደደር ካራሚሌ ሻሸመኔ ዶዶላ ነገሌ ኩየራ ኮፋሌ ቆሬ ሜቲ ጎልጆታ አዳባ ደራ ዝዋይ አንገርጉትና ወዘተ የዘር ጭፍጭፋ ተካሂዷል እየተካሄደም ነው። ዝምታው ምንድን ነው? በአሁኑ ጊዜ በኮሎኔል ዘረኛው አብይ አህመድ ጨፍጫፊ መንግስት ለተፈጸሙብን ጄኖሳይድ በቪዲዮ ማስረጃ ቁልጭ ብሎ ተቀምጦልናል። በግልጽ ስርዓቱም የዘር ማጥፋት ዘመቻ እንዲቀጥል እያደረገ ነው። ምን መደረግ አለበት ብዬ ራሴን ብጠይቅ፣ አንደኛ በአሁኑ ጊዜ በሰሜን አሜሪካ የእግር ኳስ ጨዋታ አካባቢ በጁላይ 7 በሚደረገው ሰላማዊ ሰልፍ ላይ ተሳታፊ ሆነን ድምጽ ለሌለው የኢትዮጵያ ሕዝብ ድምጽ መሆን ነው። ሁለተኛ ፋኖን ከምንየውም ጊዜ የበለጠ በቁሳቁስ በገንዘብ በሐሳብ መርዳት ነው። ሶስተኛ በተለይ የፋኖን ቤተሰብ በጣም መንከባከብ አለብን፣ መርዳት አለብን። አራተኛ እውነተኛ ተቃዋሚ ኃይሎችን እንደ ኢህአፓ ያሉት አንጋፋ ድርጅቶች ጋር ተቀላቅሎ መስራትና መርዳት አለብን። አምስተኛ ተቃዋሚ የሆኑ ማስ ሚዲያዎች እንደ ፍኖተ ያሉትን ማዳመጥና መርዳት አለብን። ደብዳቤዎችን በመጻፍ መሳተፍ አለብን። ወገኖቼ በአጠቃላይ ዘረኛው መንግስት ለማውደም በአንድ ላይ መነሳት አለብን። አገራችንን ህዝባችንን ለማዳን መነሳት አለብን። በዘረኛው ግራንድ ኮሎኔል አብይ መቃብር ላይ ህዝባዊ መንግስት ለመመስረት መረባረብ አለብን። ወገን ህዝብ ሲኖር ነው አገር የሚኖረው፣ አገር ሲኖር ነው ህዝብ የሚኖረው። ኢትዮጵያዊነት ነው የዘረኞች መድኃኒት። እንበርታ። ወዳጅህን ጠላትህን አድብቀህ ተረተህ ኢትዮጵያን አገራችንን ማዳን አለብን። እኔም ፋኖ ነኝ ብለን እንነሳ። በተባበረ ኃይል የኢትዮጵያ ህዝብ ያቸንፋል። ድል በትግል። እግዚአብሔር ይስጥልኝ። አመሰግናለሁ። ከዚራ ከቺካጎ
ለፍኖተ ዲሞክራሲ ውድ አድማጮች፣ ደብዳቤዎች አቅራቢዎችና ታዳሚዎች፣ በመጀመሪያ የከበረ ሰላምታዬን አቀርባለሁ። ባለፉት ሁለት እሁዶች ሁለት የተለያዩ አጋጣሚዎች ዘመዶቻችንና ወዳጆቻችንን አግኝተናቸው ነበር። ግንቦት 28 ቀን እሁድ ደብረ ዘይት ቢሾፍቱ የሚኖሩ ዘመዶቻችን አምና በኮቪዱ ጊዜ የዳሯትን ልጅ ከባለቤቷና ዘመዶቿ ጋር ሆነው አዲስ አበባ ቦሌ ቡልቡላ የምትኖር ታላቅ እህቷ መልስ ጠርታ ስለነበር አመሻሽ ላይ ተገኝተን አንድ ሁለት ደብረ ዘይት ከተማ የተፈጸሙ ድርጊቶችን አወጉን። አንደኛው እቺ በቅርቡ የተዳረችዋና ሌላኛዋ እህቷ የንግድ እንቅስቃሴ ለማድረግ አስበው በደብረ ዘይት አንድ ቀበሌ ለማመልከት ጎራ ይላሉ። በቀበሌው ከተደረደሩ አስተናጋጆችን ከማናገራቸው በፊት በማስታወቂያ ቦርድ ላይ የተለጠፈውን ጽሑፍ ለማንበብ ሲሞክሩ በቁቤ የላቲን ፊደል የተጻፈ ይመለከታሉ። ደብረ ዘይት ተወልደው ያደጉ በመሆናቸው እንዲተረጎምላቸው በማሰብ ወደ ተደረደሩት አስተናጋጆች ቢሮ ይገቡና አንዱን ወንድ አስተናጋጅ በቁቤ የተማርን ስላልሆነ ይተርጎምልንና እናንብበ ብለው ይጠይቁታል። ይህን ጉዳይ ለሚመለከታት ወደ አንዲት ሴት አስተናጋጅ ይህን የተለጠፈውን ማስታወቂያ ማንበብ ስላልቻሉ በአማርኛ ፊደል እንዲለጠፍላቸው ቢደረግስ ብሎ ይጠይቃታል። ጉዳዩን ያዳመጠችው ተመልካች አስተናጋጅ ለመሆኑ ይሄ ክልል የኦሮሚያ መሆኑን አያውቁም? በቁሜ መማር ግዴታቸው ነው፣ ካላወቁ የራሳቸው ጉዳይ፣ በጭራሽ አይደረግም ብላ በድንጋጤ የመጡበትን ያሰቡትን ጉዳይ ተተው ተመለሱ። ይሄን ያጫወተችኝ ታላቅ እህቷ ናት። ሁለተኛው የሰማነው ዜና ከእናታቸው አንደበት ነበር። ደብረ ዘይት የሚኖሩ እኚሁ እናት አንድ ባልና ሚስት ጎረቤታቸው ተካሰው ፍርድ ቤት ይቀርባሉ። ሚስት ባሌ እየጠጣ ስላስቸገረኝ ከባለቤቴ ጋር እንድፋታ ለማመልከት ነው የመጣሁት ትላለች። ለፍርድ ቤቱ ዳኛ የተናገረችው በኦሮምኛ ቋንቋ ነበር። ይህን የሰማው ዳኛ ለባል መልስ እንዲሰጥ ይጠይቀዋል። እንደገባኝ ባል ሆዬ በአማርኛ ቋንቋ ነው የተናገረው። ባል ሲመልስ እኔ ከእርሷ ጋር ትዳር መስርተን ልጆች ወልደን ከብደን ባለበት ረጅም ዘመን ከአማርኛ ቋንቋ በስተቀር በኦሮምኛ ቋንቋ ተወያይተን አናውቅም። እንዴት ብላ ነው አሁን ኦሮምኛ መናገር የጀመረችው ብሎ ይጠይቃታል። ሚስቲቱ አማርኛ አላውቅም፣ አፋን አማራን ቤኩ ብላ ቁጭ። ዳኛው በመገረም ሚስቲቱን በይ ከዚህ ውጭልኝ አላምንሽም ብሎ አሰናበታት። ባል ከመበሳጨቱ የተነሳ ሚስቲቱ ለመታረቅ ብትሞክርም በኋላ ላይ አሻፈረኝ ብሎ መለያየታቸውን እናታቸው አወጉን። እዩት፣ ይህን ድርጊት የተፈጸመው 40-50 ኪሎ ሜትር ከአዲስ አበባ ባለው ርቀት ውስጥ ነው። ሁለተኛው እሁድ ማለትም ሰኔ 5 ቀን የቅርብ ጓደኛችንን ሐሙስ ሰኔ 2 ናዝሬት አዳማ ቀብረ ነው ስለነበር ባለቤቱን ወንድም እህቶቹንና ልጆቹን ለማስተዛዘን ለቀብሩ ያልነበሩትን ሌሎች ሁለት ዘመዶች ይዘን ከባለቤቴ ጋር አራት ሆነን ነበር የሄድነው። ከለቅሶ በኋላ ቡና ምሳ ብለን ስንጫወት ሁለት ነገሮችን አወሩን። ሚስቲቱን ሊያስተዛዝኑ የመጡ ጎረቤቶች ሁለቱም የተደረጉት ዶኒ በምትባል ትንሽ መንደር ውስጥ ነበር። ዶኒ ማለት ከናዝሬት አዋሽ መልካሳ ከዛ ወደ ግራ ወደ ሶሬ ከታጠፍን በኋላ ትንሽ እንደተሄደ እንደገና ወደ ግራ የሚታጠፍ መንገድ ተከትሎ የምትገኝ ከተማ ነች። የአካባቢ ሽፍታ ሸኔ ተብሎ የሚወራለት አንድ አማርኛ ተናጋሪ ሰው ያግቱና 600 ሺህ ብር እንዲያመጡ ካለዛ እንገድለዋለን የሚል ለቤተሰቡ መልእክት አስተላለፉ። በጉዳዩ የተጨነቁ ቤተሰቡ ከዘመድ አዝማድ ገንዘቡን አፈላልከው ለአጋቾቹ አደረሱ። ያ የተባለው የታገተው ሰው ካሁን አሁን ይመጣልናል ሲሉ የከፋ ዱብ እዳ ደረሰባቸው። ቤተሰቡ ሰውየው ታርዶ ገበያ ላይ ተጥሎ ተገኘ። ሁለተኛው ዜና ደግሞ እዛው ዶኒ ከተማ የብልጽግና አባል ታጣቂ ባለስልጣን እኔ ኃላፊነቴ ስለከበደኝ መሳሪያውን መልሼ ስልጣን ይቅርብኝ ብሎ ይጠይቃል የበላይ ኃላፊዎቹን። ብዙም ሳይቆይ ይሄ መከረኛ የብልጽግና ታጣቂ ባለስልጣን እዚያው ዶኒ ከተማ ተገድሎ ተገኘ። ዶኒ 120 ኪሎ ሜትር ከአዲስ አበባ ባለ ርቀት የምትገኝ ትንሽዬ ከተማ ነች። ሌላው ዘመዴ እንደነገረኝ ይህን አይነት ግድያና ዘረፋ የሚያከናውኑ ሽፍቶች መሸሸጊያቸው አዳማ ናዝሬት መሆኑን አጫውቶኛል። ይህን ደብዳቤ ያደረሱን ጉቱ ከአዲስ አበባ ናቸው።
ሰላም ጤና ይስጥልኝ፣ እንደምን አመሻችሁ ውድ ፍኖቶችና የፍኖተ ዲሞክራሲ ሬዲዮ አድማጮች በሙሉ። ውድ አድማጮች ሆይ መቼም ይሁን መቼ የአገራችን ጉዳይ እንኳን በጥቂት ሰዎች ትግልና ጥረት የሚድን በሽታ የያዛ ሳይሆን የገጠማት በሽታ አገራችን የምትድነው የሁሉም ዜጎች ያልተቋረጠ ትግልና ርብርቦሽ በአንድነት ስናደርግና ለውሸታሞቹ ውሸት ቦታ የለንም ማለት ስንችል ብቻ ነው። አገራችን ኢትዮጵያ በአንድነት የምትኖር ይያልኩ የዛሬውን መልእክቴን ጀምራለሁ። ውደጎነች ወይ እንደ ደንቡ ቢሆን ኖሮ መንግስት ህዝብን እንደ አባትና እንደ ቤተሰብ ተንከባክቦና አስማምቶ መኖር ማስተዳደር የነበረበት ራስ መንግስት ነበር። ዳሩ ምን ያደርጋል ብቻ አጋጣሚው እየተጠቀሙ የስልጣን ሱሳቸውን በአገር ሱስ እያመሳሰሉ ህዝቡ ለአገሩ ያለውን ፍቅር በሚገባ አጥንቶ የህዝብን ስሜት ማደንዘጃ ሆነዋል። ያሉት የቅጥፈት ቃላቶች እየተጠቀመ እግዚአብሔር ሲፈጥረን የመሪነት ግርማ ሞገስ የተቀባነን በማለት ሲኮፈሱ ቆይተው በውሸት ዲስኩራቸው ሰክሮና ደምብረው ስልጣን በያዙ ጊዜ ምን እንደተናገሩ እንኳን ማስታወስ እየተሳናቸው በዛው አፍ ተመልሰው ከኛ በላይ እቺን አገር ማንም መጥቶ ከእንግዲህ ሊመራት ቀርቶ ካለኛ በስተቀር አፉ ሞልቶ ኢትዮጵያ ነኝ የሚል ዜጋ ሊኖር አይችልም የሚሉ
ግብዝና ስግብግብ መሪዎች ያኔዎቹም ሆኑ አሁኖቹ የሚነግሩን ከአይናችን በማየት አልፎ በጆሮአችንም ለመስማት ፈቅተናል። እንደውም ከራሳቸው አልፎ ዓለምም ሲታዘባቸው በጆሮአችን እየሰማን በአፍረት የተሽማቀቅን መኖር ሳይዘናል። ያም ሆኖ ይህ የፈረደበት ህዝብ በየጊዜው እንደ እስስት የሚቀያየሩ መሪዎች እየመጡ ምንም አለመሳታቸውን ላለመቀበል ዘራፍ እኔ ከወረጥኩ አገር ተፈርሳለች የሚል መሪን እሽሩር ማለቱ ራሱ በአሁኑ ሰዓት ህዝቡ አንገሽግሾታል። ውሸታሞች ራሱ ከጣሪያ በላይ ከመሆኑም በላይ ዛሬ ከነሱ እንኳን መልካም አስተዳደር ቀርቶ መልካም ቃላትን ወደ ህዝቡ ጆሮ እንዳይደርስ እንደ ህፃናት ድብብቆሽ የሚጫወቱ በአጥበርባሪ መሪዎች ላይ ቅጥፈት መስማት በአሁኑ ሰዓት ራሱ ህዝቡ ከበቂ በላይ ተማረዋል። እነሱማ ዛሬ ይባስ ብለው የድሮ ኢትዮጵያ ተሳችሁ እኛ ምን ፈጥራትን ኢትዮጵያ ትሻላለች ማለት እየቃጣቸው መሆኑና እየሰማንም ነው። ያም ሆነ ይህ ህዝቡ ግን ቀድሞአቸው መሄዱን የተረዱም አይመስለኝም። ሆኖም እነሱ በአሁኑ ሰዓት በህዝብ ደም የተከረ ቀይ መስመር ያለፈ የብሔር ጅኒ ተጠናውቷቸው ስለሆነ የሚዙትና የሚጨብጡት አጥተው ከፈጣሪያቸው ወያኔ ጋር ሆነው ኢትዮጵያን ለመግዛትና ለመዝረፍ እቅዳቸው ስራ ላይ ለመዋል ደፋ ቀና ያያሉ። ከአማራ ጋር ያላቸውም ግንኙነት አቋርጠው ደቡብ ህዝብን ያኔ ከአማራ በኋላም ከትግራይ ዛሬ ደግሞ የፈረደባቸው ድሮም ልትገዙ እንጂ ልትገዙ አልተፈጠራችሁም በማለት ያንን ታላቅ የደቡብ ህዝብ ከኦሮሞ ካርታ ስር እንዲሆን ኦሆዲዶች እየተራወጡ መሆናቸው ተደርሶበታል። እዚህ ላይ ባጭሩ ደቡቦች እንዳትሸወዱ ብርቱ ጥንቃቄ አድርጉ። በአብይና ሽመልስ ጉያ እንዳትወሸቁ። ቀድሞውንም አማራን አጥላልቶ የሰበከላችሁ ለዚህ ጊዜ ሲያዘጋጃችሁ መሆኑንም ልብ ብለው ከእንግዲህ በኋላ ኢትዮጵያ መሪ እንደሌላት መሆኑን ሁሉም ዜጎችን አሳውቁ። በአሁኑ ጊዜ ሁሉም ራሱን መጠበቅ ይኖርበታል። ይህ ቤተ መንግስት የመሸገው አውሬ እንጂ መሪ አለመሆኑን መልሶ መላልሶ ህዝቡ በግድ መለሰ ማረኝ አሰኝቶ ሊያዋርድ የመጣ የኦሮሞ ሳይሆን ወያኔ ነውና እንብኝ ከእንግዲህ እንብኝ ለአብይ እንብኝ ለሆዴዳ ጋሰሱ ሽመልስ አብዲሳ እንብኝ ለብሔር ፖለቲካ ሁሉን አቀፍ ጊዜያዊ የሽግግር መንግስት ይቋቋማዎች ይታወጅ። አሁንስ በቃ የተሸወድነው ይበቃናል በሉ። በኦሮሚያ ክልል በኦነግ ፊታውራሪነት በአብይ ተባባሪነት እየተፈጀላለው ድምጽ ሆኖ እዚህ ላይ የነገው ሰረኛ አንተው አትርሳ ባጭሩ እውነት ይህ ነው። በተረፈ ግን ከእንግዲህ በኋላ ከህዝብ የሚወለድ መሪ የህዝብን ራዕይ ተግባራዊ አድርጎ ህግና ፍትህን አስተካክሎ ለውጪዎቹም ጆሮ ከመስጠት የሚቆጠብ ለአገር ጉዳይ ከህዝብ ጋር የሚመካከር መሪ ከተገኘ የህዝብ ድጋፍ አይለየውም። እንግዲህ እንዲህ አይነት መሪ ከእንግዲህ ሊወለድ የሚችለው ከህዝብ ከጊዜያዊ ህዝባዊ ሽግግር ውህደት የሚወለድ መንግስት ሊሆን ይችላል። ከዚህ ውጪ እስከምሞት ድረስ መምራት አለብኝ ብሎ የሚመጣ ድንገተኛ መሪ ህዝብ እንደሰለቸውና ህዝቡ ፍላጎት ከህዝቡ ፍላጎት በላይ በስልጣን ፍቅር ሰክሮ ሁሉ የህዝብ መሪ ሆኖ መቀጠል አይችልም። በሌላ በኩልም የህዝቡ ራዕይ ተጣራሪ እርኩሱ ወያኔ ጅራፍ ራሱ ገርፎ ራሱ ይጮሃል እንደተባለ ሁሉ ወያኔዎቹ ራሳቸው ገለው ሟች ሌላ ሆኖ የሞትን እኛ ነን ብለው አገራችንን በቀኝ ለመግዛት ለከበቡን ሀያላን ኑ ድረሱልን የኡታ ጥሪ ሲያደርጉ እነሆ በየጊዜው ሰማለን። ዞር ብሎ ደግሞ አልሸሹ ዞር አሉ አይነት በመሆን መንገድ ላይ ድንጋይ ደርድሮ እርዳታ ያጫና መኪናዎችን ወደ ከተማ የምትሄዱት ወደ ጫካ እየነዱ ህዝቡ በረሃብ አለቀ እያሉ አፋርን አማራን እየወጉ የውሸት አዞምባ ሲረጩ ይታያሉ። በርግጥ የትግራይ ህዝብ ተርቧል ተጎሳቅሏል። እስከ እግዚአብሔር ያሳያችሁ ለዚህ ማን ነው ተጠያቂ? አጭር መልስ አማራንና አፋርን ህዝብ ይቅርታ መጠየቅ ራያንና ወልቃይትን ጠገዴን የቅዠት ህልም ጨርሶ መተውና ለትግራይ ህዝብ ያለ አማራጭ ይህን ይመስላል። ይህን ካደረጉ መልካም ውጤት ይኖራቸዋል ብዬ ገምታለሁ። ምናልባትም ድሮ ያኔ ስልጣን ላይ በነበሩበት ጊዜ ራሳቸው የፈለፈሏቸው ተኩላዎች በየቦታው እየተላላኩ የአገር አንድነት እንዲናጋ ከአገር ቤት እስከ ውጭ አገር ደጋፊዎቻቸው ጭምር በገንዘብ ያንበሸበሹ እኛም እንገነጥላለን እናንተም ተዘጋጁ በማለት ድሮም ተወናብዶ ከወንበዴና ከወንብድና ጋራ የሚኖረው ቢጤውን ይዞ ተያይዞ እንጠፋለን እያሉ ጦርነቱን ቀጥለዋል። ምናልባትም የሆነ ጦርነት በእነሱ በኩል መጥፋት የነበረበት ነፍስ ተረፈ ተርፎ ከሆነ ለአንዴም ለሁሌም ነፍሳቸው እረፍትና ሰላም የምታገኝበት ጦርነት ይሆናል ብዬ መገምታለሁ። ሌሎችን በመገንጠል የሰከሩና ወያኔ ባለውለታችን ነው የመገንጠል ጥያቄያችን እዚህ ደረጃ ያደረሰው በወያኔ ጊዜ ነው ብለው የሚሉ ወገኖችም አሉ። እነሱም ያሉት ዛሬ ሩቅ ሳይሆን እዚሁ ቅርብ በተመንግስት ውስጥ የብሔር የጎሳ ካባ ተከናንበው የወያኔ ትዛዝን እየተጠባበቁ መሆናቸውን በቅርብ ሆነን እያየናቸው ነን። ከላይ ለትግራይ ልቂትና ራስ ተጠያቂ ማን ነው ላልኩ ጥያቄ መፍትሄው ባለቤቶቹ ራሳቸው ወያኔዎች ናቸው እንጂ ሌላ ማንም ሊሆን አይችልም። ስለዚህ ከራሳቸው ላይ ራሳቸው ያው ይወረዱ እንጂ እንዲሁ ገና አለገና የኢትዮጵያ ታሪክ ጠላቶች ከጎናችን ናቸው ብለው በአማራና በአፋር ህዝብ ላይ ያላቸውን ጥላቻ በመተው ለአንዴም ለሁሌም እንወድሃለን ለሚሉት ለትግራይ ህዝብ መፍትሄ መሆን ያለባቸው እናንተ ራሳችሁ ናችሁ እንጂ ሌላ ማንም የለም። የኢትዮጵያ ህዝብ እንደ ጠላት የቆጠራችሁ ህዝብ ስለሆነ ማንንም ለመውቀስ አትችሉ። በተረፈ ግን አደናጋሪው አብይ ያጋሰሶቹ ወነጎችን ይዞ ከስልጣን ይውረድ። ከእንግዲህ ስልጣኑ የህዝብ ሆን ካልገባው በቅርብ በሂደቱ ያገኘዋል ሲሉ ይህን መልእክት ያላኩልን አውቶማስ ቆጉልማ ከቶሮንቶ ካናዳ ናቸው።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ሬዲዮ ኢያፓ እንኳን ለ50 አመቱ በቃ። ስንቱ ብቅ ብሎ የረባ ትግል ሳይካሄድ ሲከስ መታዘበናል። ጸንቶ መቆየት ራሱ ከባድና ትርጉም ያለው መሆኑን ድርጅቱ አሳይቷልና ብርታቱ ሊስታችሁ ላለው። አጎቴ የኢያፓ ሰራዊት አባል ሆኖ በደብ ባህር የተሰዋ ነውና የምካፈለው ታሪክ አላችሁ። በድርጅቱ ላይ ስለደረሰው ልዩ ልዩ ጥቃት በበቂ የማውቅ ሆነም ድርጅቱ የሚጠበቅበትን ሚና እየተወጣ እንዳልሆነ መጥቀስ ግዴታዬ ይመስለኛል። በርግጥ ሁኔታው ተለውጧል ቢሆንም ድርጅቱ ድክመቱን አስወግዶ ህዝብ በሚጠብቅበት ሚና መታየት አለበት ላለው ለተቀማጭ በሚል አትለፉት አደራ ሲሉ ሶስና ኃይለ ገብርኤል ከቶሮንቶ ካናዳ ደብዳቤያቸውን አጠናቀዋል። በዚህ በዛሬ ደብዳቤ በተለይ የሃፓን መስራታችሁ ለ50 አመታት ለታገላችሁ በተለያየ ወቅቶች በአጠቃላይ የሃፓ አባላትና ደጋፊ ሆናችሁ ለ50 ለ40ም ለ30ም ለ20ም ለ10ም ለ5ም ከዚህ ላነሱ አመታትም በጽናት እየታገላችሁ ለምትገኙ ልባዊ ሰላምታዬ ይድረሳችሁ ላለው። ከሁሉም በላይ መሪር መስዋዕትነት ተቀብለውና እየታገሉ በተፈጥሮ ሁኔታ ህይወታቸው ያለፈ ጓዶቻችን ወላጆች እናቶችና አባቶች ወንድሞችና እህቶች እንኳን ልጆቻችሁ አባል ሆነው ለታገሉለት ያፓ 50ኛ የትግል አመት አደረሳችሁ ላለው። በ50 አመታት ያፓ የህዝባዊ የትግል ጉዞ የለውጥ ፋና ወጊ የሆኑትን በ50ዎቹ መባሻ ለውጥ ፈላጊ የነበሩት ከፍተኛ መኮንኖች ያካሄዱትና ዋናዎቹ መሪዎች በስቅላት የተገደሉበት ከ50ዎቹ መጨረሻ አንስቶ ጥቂት ሆነው እንደብዙ የታገሉትን እና ኃይሉ ገብረ ዮሐንስ ገሞራው ለአራት ኪሎ ፓርላማ የሚካሄደውን በወቅቱ የነበረውን የምረጡኝ ቅስቀሳን አንዲት አህያ ላይ ምረጡኝ የሚል ጽሑፍ ለጥፈው አህያዋን መልቀቃቸው እጅግ አስደናቂ የተቃውሞ ቅስቀሳ ላካሄዱት እንዲሁም በአዲስ አበባ ሲኒማ አምፒር ፊት ለፊት ተገትሮ የነበረው የንጉሱን ሐውልት በመሽረፍና እላዩ ላይ ቀረይ ቀለም በማፍሰስ መጀመሪያ ዩኒቨርሲቲ ኮሌጅ ይባል በነበረውና ኋላ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ በተባለው ይቀርቡ የነበሩ የኮሌጅ ግጥሞች እንዲሁም በአዲስ አበባ ባለማያ በጎንደር ኮሌጆች እንዲሁም በተለያዩ ከተሞች በነበሩት ሁለተኛ ደረጃ ትምህርት ቤቶች ይካሄዱ ለነበሩ የተማሪዎች መማክርት ትምርጫ ተፎካካሪዎች ያደርጓቸው የነበሩ ንግግሮች ወዘተ ከብሪግባቸው በ60ዎቹ መባቻ ይወጡ የነበሩ እንደ እንኳን ለ80ኛ የደም ልደቱ አደረሶት የሚሉ የቅስቀሳ ጽሑፎች የበሰበሰውን አጥያዊ ፍርሃት መንግሎ ለመጣል ከማጀት እስከ አደባባይ ከሽክሽክታ እስከ ገሃድ መነጋገሪያ እንዲሆን የራሳቸውን በረከት አሳርፈዋል። በተለያዩ አካባቢዎች ተከስተው የነበሩ የገበሬዎች እንቢተኝነቶችና የላባደሮች የሥራ ማቆም አድማ ንቅናቄዎች የዩኒቨርሲቲ ተማሪዎች መማክርት ፕሬዝዳንት የነበረው ጥላሁን ግዛው ግድያን ተከትሎ በመላው አገሪቱ በኮሌጆችና በሁለተኛ ደረጃ ተማሪዎች ይካሄዱ የነበሩት አመጾች አመጹን ተከትሎ የተማሪዎች በገፍ መታሰር በወቅቱ የለውጥን አስፈላጊነት የተገነዘቡ ወጣት ኢትዮጵያውያን የሚካሄደው ህዝባዊ እንቅስቃሴ ተሰሚነት እንዲያገኝ በማሰብ ለመጀመሪያ ጊዜ አውሮፕላን መጥለፋቸው ለኢሃፓ መጸነስና መወለድ ግዝ የነሳ አስተዋጽኦ አድርገዋልና ሊታወሱና ሊዘከሩ ይገባቸዋል። ይህን መንደርደሪያዬን ኢትዮጵያን ከርተው ለወራሪው የጣሊያን ፋሽስት ጦር አድረው በአርበኞች ላይ ግፍ የፈጸሙትን ባንዳዎች በምድር ማህፀን የሚንከተከተው አንዳች እሳተ ገሞራ አቃጥሎ አንፍሮ እንጦርጦስ ይዱላቸው። ከንጉሱ የትለላ ተቋም ልዩ ካቢኔ እስከ ተራ ነጭ ለባሾች የአንበሳ መንጋ ተልትሎ ቦጫጭቆ ይፍጃቸው። በዚያ ዘመን የከፍተኛ ትምህርታቸውን ካጠናቀቁት ጥቂት የማይባሉ አድርባይ ሆነው ያጼው ሥርዓት ሰማያዊነትንና ዘላለማዊነትን ይሰብኩ እና በወቅቱ የነበረ የተማሪዎች የተቃውሞ እንቅስቃሴ ያደረጉ ተማሪዎች ሊሰቃዩ ሊገደሉ እንደሚገባ እባብን በእንጭጩ በሚል የዛሬቱ ኢትዮጵያ በተባለው ጋዜጣ ርዕስ አንቀጽ ላይ ይዘበዝቡ የነበሩትን የሞት ሞት ይሙቱ እያልኩ የመርገም በረከት አወርዳለሁ። ለአምሳ ዓመታት ለኢትዮጵያ ሕዝብ የገባውን ቃል ኪዳን አክብሮ መሥዋዕትነት እየከፈለ የታገለ የሚገኝ ኢሕአፓ ብቻ ለመሆኑ ታሪክ የመሰከረው ሐቅ ነው። በአምሳ ዓመታት የትግል ዘመናት ከአመራር እስከ ተራ አባላትና ደጋፊዎች ግብረ ስየል ተፈጽሞባቸው መሥዋዕት የሆነው ኢሕአፓ ብቸኛው ነው። በድፍን ኢትዮጵያ አርሶ አደር፣ ላብ አደር፣ ጭቁን ወታደር፣ መምህር፣ ተማሪ፣ ሐኪም፣ መሐንዲስ፣ ካህን፣ ሼክ፣ ሰበነክ ሠራተኛ፣ የፋሽስቶቹ አገዛዝ የደህንነት ሠራተኛ ወዘተ አባላትን ያፈራ ብቸኛ የፖለቲካ ድርጅት ኢሕአፓ ነው። የሐሰት የስም ማጥፊያ ዘመቻ በፋሽስቱ ደርግ በፋሽስቶቹ ዘረኞች፣ ባንጃዎች፣ በባንዳዎች፣ ባንጀኞች የተዘመተበት ብቸኛው ኢሕአፓ ነው። በ1969 ዓ.ም ተመረተ። በላብ አደሮች ቀን የታሰሩትን መቀለብ ይብቃ የሚል መፈክር በባንዳው በመኢሶን የተስተጋባው በኢሕአፓ ላይ ነበር። ኢትዮጵያ ሉዓላዊነትን ለድርድር የማያቀርበው ብቸኛው ኢሕአፓ ነው። በድጋሚ እናንተ የኢሕአፓ አባላትና ደጋፊዎች፣ የኢሕአፓ አባላትና ደጋፊዎች ወላጆች፣ እህት ወንድሞች እንኳን ለዚህ ለአምሳኛው የኢሕአፓ ልደት አደረሳችሁ። ይህ ወቅት ዘረኛ ፋሽስት አገዛዝ በሁለት ስለት አንድም በመንግስት ስም ሌላው ጽንፈኛውን የኦነግን ጦር እያስታጠቀና አመራር እየሰጠ አገርን እየገደለ የንጹሃንን ደም እያፈሰሰ በጅምላ መቃብር እየቀበረ ያለበት ነው። ለመታገል መደራጀት ስንደራጅ በቆራጥነት መታገል እንችላለን። በቆራጥነት ዘረኞችን ለመታገል ትልቁ አማራጭ በኢሕአፓ አመራር መታገል ነውና ኢሕአፓን በሚቻለን ሁሉ መደገፍ የኢትዮጵያ አንድነትን ህዝባዊ ትግሉን መደገፍ ነው። የኢትዮጵያ ህዝብ በዘረኞች መቃብር ላይ ህዝባዊ ዴሞክራሲያዊ ስርዓትን ይመሰርታል፣ ኢሕአፓ ያሸንፋል ሲሉ ደቀ ገሞራው ከዋሸራ ጎጃም ደብዳቤያቸውን አጠናቀዋል። አድማጮቻችን የደብዳቤዎች አንድ ፕሮግራማችን በዚሁ ይጠቃለላል። ሳምንት አርብ እስከምንገናኝ ደህና ቆዩን።
እስቲን ጠይቅሽ ኢትዮጵያ ሀገሬ፣ ካንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ እንሙት ዝግዝግ እንንጠልጠል በገዮች ጭካኔ ከሀገር እንሰደድ እንፈነቃቅ እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት ስንት ጊዜ እንቀበር ስንቴ ስንቀበር ስንቴ ስንታሰር ስንት ጊዜ እንድማ ስንት ጊዜ እንጩ ለአንድነት ለክብርሽ ለህዝቦችሽ ክብር ወፌላላ እንግባ ህይወት እንገብር ስንቴ ስንታፈን ስንቴ ስንዘግዘግ ባረመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ እናት ዓለም አራቱም ማዘንሽ ሁነን እስር ቤት ስንት ጊዜ እንሙት ለማን እንበላ ቤት አንቺ እናት ዓለም ኢትዮጵያ ደምሬት ጧትና ማታ አደግ ይመጣል ይያን ስንጸልይ ስንመኝ አንቺ እናት ዓለም የኛ ጣፋንታ በሞት ብቻ ሆኖ እፎይታ የሚገኝ እስኪ ልጠይቅሽ እናት ልጅና ባሏ ቤት በግፍ ስትደፈር ደም ሲያጠልባት እያንዳንዷ መንደር እንደ ታጠበ ጨርቅ ጅግኖች ሲሰቀሉ ልክ እንደ ቁሻሻ ከጉድጓድ ሲጣሉ አንቺስ ከምታውቂው ምን አላል ነው አለ በጊዜ በወቅቱ አላፈ ህዝብ ልጆች በጥይት ሲመቱ ዘራቸው ተመርጦ በቁም ሲሸለቱ ምን አላል ነው እናት ዓለም ግፉ እንዲቆምልን መከናው እንዲጠፍ ያለንበት መንገድ ያልወጣንበት ሰልፍ ያላስተላለፍነው ተቃውሞ መግለጫ ያልተናገርንበት ዜና ማሰራጫ እስከ መቼ ድረስ እስኪ ልጠይቅሽ የእንግዲህ ልጅሽን ዙፋን ላይ አስቀምጠሽ የእውነተኛ ልጅሽን ጉድጓድ እየከተትሽ አንቺን ያልሁላ ጥቁር አስለብተሽ ጡቅ ነካሾችሽን ንግስና ቀብተሽ እስከ መቼውን እንዲህ የምታኖሪን አንቺ የደማገር ኢትዮጵያ ንገሪን ንገሪን ግድ የለም ወደንም ጠላንም እንገፋለንኛ ሌላ እናት የለንም አቦ እስከ መቼ ድረስ ገዳይ ያነገስሽ ጥቁር እንዳስለበስሽ ጧትና ማታ ልጆችን ቀብረሽ ስንት ጊዜ እንታፈን ስንቴ ስንዘግዘቅ ባረመኔ ገዦች ከጅሽ እንፈልቀቅ አገሯን እንልቀቅ አራቱም ማዘንሽ ይሁነን እስር ቤት ስንቱን እንለምን እንበላ ቤት አቤት አንቺ እናት ዓለም ኢትዮጵያ የደመሬት ከአንዱ አምባገነን ሌላው አምባገነን እንደ ግል ንብረት ታስረን ተጠፍረን በውርስ ተላልፈን ለስንት ዘመን ኑር ህይወት እየገበርን ስንት ጊዜ እንሙት ዝግዝግ እንንጠልጠል በገዦች ጭካኔ ከሀገር እንሰደድ እንፈነቃቀል እናም እስኪ ልጠይቅሽ ኢትዮጵያ እናት ዓለም አንቺ የደም ሀገር ስንት ጊዜ እንሙት ስንቴ ስንቀበር
ከይወታሰፋ ተዋይ ተክመም በነል እየቆሰቆሱን ለማይቀረው ትግል ለፈንሚያው አስነሱን እንግዲህ ሲብቃ ተነሱ እንነሳ ጠላት ከቤት ገብቶ ምን እስከሚያነሳ አዎ ቆመንም እናየው ፈዘን በመንገዱ ምን እስኪያነሱ ነው ምን እስኪወስዱ እባካችሁ ንቁ እንደ ዶሮ ቤት ውስጥ እንዳትታነቁ ያችን በዛም ዝምታ ለበግም አልበቻት አራት እግሯን አስረው ለቢላ ዋፈጃት ስለዚህ አዎ ስለዚህ እናንተ አበሾች የኢትዮጵያ ሰዎች አማራ ኦሮሞ ትግሬና ሲዳሞች ጉራጌ ጋምቤላ ሽናሻ ቅማንቶች ሐረሪ ወላይታ ኢሮብና አገዎች ዲያቆናት ቀሳውስት አባ ገዳ ሸኮች ተማሪ መምህራን ላባደር ገበሮች እባካችሁ ንቁ እንደ ዶሮ ቤት ውስጥ እንዳትታነቁ በሬ ካራጁ ነው ሸላች ውጭ ቆሟል ወገኔ ነቃበል 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 ሰው እንዳውሬ ሆኖ ደም ጠጥቶ ታሟል አማራ ኦሮሞ አፋር ቤኒሻንጉል ሲዳማ ወላይታ ጎጥ ጎሳና ክልል አንዱ ካንደኛው ዘር የሚልቅ ይመስል ሐረሪ ሽናሻ ቅማንት አገው ስትል ደማጥንት ቆጥረህ በጎላት ታመጣ ይቺ ትልቅ አገር ቀረች ተበጥብጣ ታዲያ ቀልዱስ ቀልድ ይሁን መቼም አይመለስ ምሩ የትኛው ነው ለእናት ጥሪ መድረስ ታመም ያለው እርዱኝ ደግፉኝ እያለች እናት ስትለምን ጆሮ ዳባ ያለች ነፍስስ አፈር ቀምሳ ሲኦል በወረደች አዎ እናንተም እናንተም ዝሆን ጆሮ ሁሉ እናት ስትሰቃይ ከርስ የምትሞሉ አንድ ጊዜ አይደለም ሁለቴ ሞታችሁ አፈር ድሜ ብሉ አፈር ድሜ ጋጡ እኔ ምን ጨነቀኝ ከእናት ምድሬ በላይ ምን ጊዜም አይቆጨኝ የእርሷ ወዳጅ እንጂ ወዳጄ የሚሆን ጠላቷም አለኔ አዎ ጠላቷም አለኔ አይይ ያውም እነንቶኔ ያውም እነንቶኔ እነታጥዋይ ጠሬ ሳልሙ ገዳይ ሳይገድሉ ጎፈሬ አሬዳልኝ የበራሪያዎች ስንቀለሽ አውደልዳይ የአርባ አመት ነቀዞች የይስሙላ ታጋይ አረ ይብቃኝቴ ሕይወት ጭንቀት ታይም ልብ ያለው ልብ ይበል በሀገር ቀልድ የለም
Bye-bye.